በሲዳማ ክልላዊ አስተዳደርነት ጥያቄ ህዝብ ውሳኔ የፊታችን ህዳር 10 ይካሄዳል። ለመሆኑ በኢትዮጵያ ክልል ለመሆን መስፈርቱ ምን ይሆን? በህዝብ ውሳኔው ሲዳማ ክልል ብትሆን በዚህ ምክንያት ህገ መንግስቱ መሻሻል ይኖርበት ይሆን? ከሌሎች የክልሉ ዞኖች ጋር የሚኖራት ግንኙነትስ እንዴት ይሆናል? የአዋሳ ከተማ ታስፈሚሉና ሌሎች ተያያዥ ያድማጮች ጥያቄዎች መነሻነት ፕላን ተጀመረው ለጥያቄው መልስ ነው። ቀዳሚው የአዲስ አበባ ዩኒቨርሲቲው የመካነ ጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታ ለጥያቄዎቹ መልስ ይሰጣሉ። አዘጋጅና አቅራቢ ትንሳ በላቸው ናት። ክፍል 2 እንዲህ ተሰናድቷል።
አመሰግናለሁ አሉላ። የጥያቄው መልስ ዝግጅታችንን ትላንት ካቆምንበት እንቀጥላለን። የትላንቱን ጥያቄ ደግሞ አለው መኩሪያ ግርማ የተባሉ አድማጫችን ናቸው ጥያቄውን ያላኩልን። ለመሆኑ ክልል ሲኮን ምንድነው ጥቅሙ ምንድነስ ነው ጉዳቱ ብሎ ማሰብ ያስፈልጋል። ጥቂት ቡድኖችና ግለሰቦች ለራሳቸው ጥቅም ሲሉ የዛሬ 28 ዓመት ኢትዮጵያን በክልል ከፋፍለው ራሳቸው ተጠቀሙ እንጂ ለዜጎች ወይንም ለመጡበት ማህበረሰብ ያደረጉት ነገር የለም። ኬሳቸውን በማደለብ በውጭና በአገር ውስጥ በሶስትና በአራት ሰው ስም ፎቆች ደርድረው አለሁልህ ይሉታል። ታዲያ የተቀሩት ምን ይማሩ? ያንኑ ለማራመድ እንጂ ሌላ የተሻለ አስተሳሰብ ይዘው አይደለም ይላሉ አቶ መኩሪያ። ዶክተር ሽፈራው
ይሄ አሁን እንግዲህ ህገ መንግስት ተያይዞ የሚነሱ ጥያቄዎች ነው። ይህንን ጥያቄዎች እኛም ብዙ ጊዜ እንሰማለን። በሀገር አቀፍ ደረጃ ያለውን ህገ መንግስት የሚቀበሉ እና የማይቀበሉ ወገኖች አሉ። ይህ ሊፈታም ይችላል። ህገ መንግስቱ የራሱ የሆኑ ድክመቶች የሉም የሚል መከራከሪያ አላቀርብም እኔ። ነገር ግን አሁን ባለንበት ሁኔታ ገዢያችን ሆነ ያለው ይህ ህገ መንግስት ስለሆነ በዚህ በህገ መንግስቱ በተቀመጡት ሁኔታዎች ነው ሲዳማ ጥያቄ እየሄደ ያለው። ህገ መንግስቱ እስኪቀየር መጠበቅ አለመጠበቅ የሚል እንደተጠበቁ ሆነው ማለት ነው። በሲዳማ በኩል ያለው ጥያቄው ማን ነው የሚጠይቀው? ማን ነው የሚገፋው? የተወሰኑ ቡድኖች አይደሉም። በነገራችን ላይ ለምሳሌ አንድ ሁለት ማሳያዎች ባሳይሽ፣ ሲዳማ ይህ የክልል ጥያቄ ዛሬ አይደለም የቀረበው። ከዚህ በፊት ምናልባት የሚያስታውሱ ከሆነ 94 ላይ የሎቄ ማሳከር የሚባል ነበር የክልል ጥያቄ ጠይቀው የወጡ ወጣቶች የተገደሉበት ማስታወሻ አለ። 1997 ዓ.ም ምርጫው ላይ በነበረው አንድ ትልቅ ክርክር ሲቀርብ የነበረ ሲዳማን የሚያክል ህዝብ እንዴት ክልል አልሆነም የሚል ነበር ከኢህአዴግ ጋር በተቃርኖ የቆሙት ወገኖች የሚያቀርቡት የነበረው። ከዛም ተከትሎ በ1997 ጥያቄ ቀርቦ ነበር ማለት ነው። አሁን በዚህኛው ሰዓት ሲቀርብ ምንድን ነው የተደረገው? በእያንዳንዱ ቀበሌ፣ በእያንዳንዱ ሲዳማ ወረዳዎች በሙሉ ውይይቶች ተካሂደው ነበር። ወደ 3.1 ሚሊዮን ህዝብ ነው ክልል መሆን ይገባናል ሲል ፔቲሽን ፈርሞ ለዞኑ ካውንስል ያስገባው ማለት ነው። የዞኑ ምክር ቤት እንደሚን ሁሉ መሰረቶች አድርጎ ነው ጥያቄውን ለክልሉ ምክር ቤት ያቀረበው እና ክልል መሆን የሚለው ጥያቄ ቡድኑ ሳይሆን የመላው ህዝቡ መሆኑን ከእነኚህ በቀበሌ ደረጃ ከተካሄዱት ህዝባዊ የምክክር ጉባኤዎች ቪዲዮዎቹ በሙሉ በቀጥታ ማየት ይቻላል። እና ብዙ ጊዜ በኢትዮጵያ ፖለቲክስ ውስጥ የሚነሳው ማንኛውም ውሳኔ ሴቶችን ያገለለ ነው ይባላል። በሲዳማ ሁኔታ ብናይ ግን ሴቶች ብቻ የወጡበት ወደ 1 ሚሊዮን የሚደርስ ትልቅ ሰላማዊ ሰልፍ የተካሄደበትም የቅርብ ጊዜ ትዝታችን ነው። እሱንም በምናይበት ጊዜ ወንድ፣ ሴት፣ ወጣት፣ አዛውንት ሳይባል ፖለቲከኛ፣ ምሁራን ወይንም የተወሰነ ክፍል ሳይባል ሁሉም ህብረተሰብ ክፍል ወጥቶ ሀሳቡን ሲያሰማበት የነበረ በመሆኑ በዚህ ሁኔታ የመላው የሲዳማ ህዝብ ጥያቄ እንደሆነ ማሳየት ይቻላል የሚል ነው የሚመለስ።
እሺ፣ በጣም ነው የማመሰግነው። እንግዲህ ዶክተር ሽፈራው በታሪክም አሁን በቅርብ ጊዜም የሲዳማ ህዝብ ክልልነት ይገባኛል ብሎ ደጋግሞ ጥያቄ አቅርቧል። የሚካሄደው ህዝበ ውሳኔ ለህዝቡ መልስ ለመስጠት ነው።
አዎ።
ሌላ ጥያቄ ያቀረበ አቶ ጋዲሳ ፈየራ ምን ይላሉ? ጥያቄው ለውጡ በሁለት እግር ከቆመና ምናልባትም ሪፎርሙ ሊተገብራቸው የሚችላቸውን የመንግስት አወቃቀሮችን ካዩ በኋላ ማቅረብ ሲቻል ለምን አሁን ማቅረብ አስፈለገ? ክልል የመሆን ጉዳይ ከተነሳ በክልሉ የሚኖሩ ሌሎች ብሔር ብሔረሰቦች ህዝቦች እጣ ፈንታቸው ምን ይሆን ይላሉ? እና በህዝብ ውሳኔው አብሮነት ከተመረጠ መገንጠሉን የሚያበረታቱ ኢሊቶች በእርግጥ ለመቀበል ዝግጁ ናቸው ወይ? ምርጫው ፍታዊና ግልጽ ጋው ሆኖ ከተካሄደና የለም ሲዳማ ከተቀረው የደቡብ ብሔር ብሔረሰብ ጋር ይቆይ የሚል ውሳኔ ካመጣ ይሄንን ይገፉ የነበሩ ወይንም የፖለቲካ ሊቃን ይቀበሉት ይሆን ወይ ነው የአቶ ጋዲሳ ጥያቄ።
የታንተሩ ሲዳማ አንድም ቀን ከኢትዮጵያ ገነጠላለሁ የሚል አጀንዳ አራምዶ ያውቅምና አንዳንዱ በማወቅ አንዳንዱ ጥያቄውን ለማሳነፍ መገንጠል የሚለውን ቃል ይጠቀማሉ። ይሄ ፍሰት ነው። ሁለተኛው ይሄ ጥያቄ ቀረበው ዶክተር አብይ ወደ ስልጣን ከመጡ በኋላና ለውጡ በሁለት እግሩ ሳይቆም የሚል መከራከሪያ የሚያቀርቡ አሉ። ከላይ እንደገለጽኩልሽ የሲዳማ ጥያቄ ዛሬ ተነሳ አይደለም። በእርግጥ ይሄ ሪፎርም መምጣቱ ጥያቄው ድጋሚ እንዲቀርብ አበረታቷል። ዶክተር አብይ ራሳቸውም ሰኔ 2010 ዓ.ም አዋሳ በተካሄደው ጉባኤ ላይ ከሲዳማ ህዝብ ጋር ባደረጉት ውይይት ይህ ጥያቄ ተደጋግሞ ይነሳል። በዛው ሳትፋቸው የሰጡት ምላሽ ምንድን ነው? ክልል የምሰጣችሁና መተለከላችሁን የሳሉን ህገ መንግስቱ ነው። እናንተም ክልል ለምን እንደሚያስፈልግ በደንብ መክራችሁበት አቅርቡ ነው ያሉት። ስለዚህ የሪፎርሙ መሪ የጥያቄውን እውቅና ሰጥቷል ብዬ ነው የምወስደው እንጂ በምንም ተአምር የሲዳማ ህዝብ ጥያቄ የሪፎርም የማስተጓበል ሁኔታ ሳይሆን ባይሆን በሪፎርሙ ምክንያት የቀረበና ሲታፈን የቆየ ጥያቄ ወደ አደባባይ መምጣቱ የሪፎርሙ መልካም ጎንንና አንድ አካል ነው በዚህ መውሰድ እንችላለን ነው የሚመለስ።
አድማጮቻችን እየተወያየን ያለ ነው ከዶክተር ሽፈራ ሙለታ በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ናቸው። ስለ ሲዳማ ህዝብ ውሳኔ ላሳችሁልን ጥያቄዎች እሳቸው ናቸው እየመለሱልን ያሉት። አመሰግናለሁ። ወደ ሌላ ጥያቄ አቶ ጋዲሳ ያነሱት ደግሞ ሌላ ጥያቄ በክልሉ የሚኖሩ ሌሎች ብሔር ብሔረሰቦችና ህዝቦች እጣ ፈንታ ምን ይሆን ነው የሚሉት። እንግዲህ ይሄንን ህጋዊ ኢኮኖሚያዊ ጥያቄዎች ነው የሚመለከተው። ወደ ሐዋሳ ጥያቄ በኋላ እንመለሳለን። እስቲ ይሄን ይመልሱልኝ።
በጣም ይሄን አንዱ አብሮታይዞ ሲነሳ ነበር ጥያቄ ነው የሲዳማ ህዝብ እንደተባለው የተለያዩ የኢትዮጵያ አካባቢዎች ሁሉ የተለያዩ ብሔረሰቦች ሁሉም አይነት የሚኖርበት ነው። እንደዚያውም የሲዳማ ህዝብ በተለያዩ ክልሎች የሚኖር ነው ያለው እና በሲዳማ ውስጥ ሲዳማ አሁን ክልል በሚሆንበት ጊዜ ሆሞጂኒየስ ከሚባሉት ክልሎች አንዱ ምን ይሆነው ማለትም ምንድን ነው የራሱ የሆነ የተለየ ማንነት ያለው ጂኦግራፊክ ሎኬሽን ያለው ብሔር ብሔረሰብ የሚል ዴፊኒሽን ያለው ሲዳማ ውስጥ የለም። ነገር ግን በከተሞች አካባቢም በገጠርም በተለያየ ቦታ በተለያዩ ብሔር ብሔረሰቦች ህዝቦች ጋር የሲዳማ ህዝብ ለዘመናት በአብሮነት በፍቅር ነው ሲኖር የነበረው እና ይህንን ሁኔታ የሚጎዳና ሌላው የተለየ ጉዳት የሚያደርስ ምንም አይነት ነገር አይኖርም። እስከዛሬ ለዘመናት እንደተኖረው ለወደፊቱም አብሮ ነው የሚኖረው እና በጥርጣሬ ለማየት ለምን እንደሚፈለግ ለእኔ ግልጽ አይደለም። እንዳልሽው በከተሞች አካባቢ ያሉትን ስብጥሮች ብናይ የሲዳማ ብሔር ድሮ በከተሞች ባይኖርም አሁን በከተሞች አብሮ ነው የሚኖረው። በእድሩም በቤተ ክርስቲያኑም በተለያዩ ማህበራዊ ሂደቶችና ሁኔታዎች ከሌላው ህዝብ ጋር በፍቅር የሚኖር ህዝብ ነው እና ሌላውን እንደሚያገል አይነት ተደርጎ የሚቀርቡ አካሄድ ለእኔ ትክክል አይመስለኝም። በሌላ በኩል ደግሞ ችግር እንኳን ይሆናል እንኳን ቢባል ለኚ ለሌላ ለተባለው ጥበቃ ነው ያደረገው የፌዴራሉ ህገ መንግስት ነው። በነገራችን ላይ በሲዳማ ባህል ሲዳማ ኦር መጤ የመሳሰሉት አይነት ነገር ብሎ የማግለልና የመጥፋት ሁኔታ እንደነበር ነው እና የሚታየው ይህንን የህዝቡን ባህል ካለመገንዘብ የሚቀርብ ጥያቄ ሊሆን ይችላል ብዬ ነው እኔ የምገምተው።
እንግዲህ ዶክተር ሽፈራው እንደዚህ አይነት ጥያቄዎች እኮ ቢቀርቡ የሚያስደንቅ አይደለም። አሁን በቅርቡ ኦሮሚያ ውስጥ ለምሳሌ ዘርን ወይንም ሃይማኖትን ትኩረት አድርጎ የተካሄደ ጥቃት ነበረና የተሰው ሰዎች አሉ። ቀደም ብሎም ሲዳማ ውስጥ በጣም ብዙ ሰዎች የተጠቁ ስለሆኑ ይሄ እኮ የቅርብ ጊዜ ትዝታ ስለሆነ ነው ሰዎች ጥያቄ የሚያቀርቡት። ምን ዋስትና አለው የተቀረው ህዝብ በሰላምና በእኩልነት የተባለው አካባቢ ውስጥ ለመኖር የሚል ጥያቄ ቢያነሱ ሚደንቅ አይመስለኝም። አይመስሉትም?
ትክክለሽ ትዝታ። በተለያየ የኢትዮጵያ አሁን ፖለቲክሱ አንዳንዴ ጥያቄዎች ምላሽ ሳያገኙ ሲቀሩ በሲዳማ ቴሌስቶ ሲታደጉ በመልስ ምሽ ብዬ ነው በኦሮሚያ ውስጥ ያለውን ብትሉን ብዙ ስለማላውቅ ማለት ነው። የምታያቸው አይነት ነገሮች በህዝቦች መካከል አሁን ጥርጣሬ የሚፈጥሩ ነገሮች አንዳንዴ ያልተፈለገ ነገር ውስጥ የማስገባት ሂደት ሊኖር ይችላል። የጥያቄዎች መዘግየት የወጣቶችን ቁጣ ሊያስነሳ ይችላል። ነገር ግን የተወሰነ አካባቢ ትንሽዬ ነገር ሆኗል ወይ ደርሰ የመሳሰሉት አይነት ነገር ተካሂዷል ማለት የሲዳማ ህዝብ እንደ ፖሊሲ አምጥቶ በሌላው ላይ ያደረገው ነገር ብሎ ማለት በጣም ከባድ ነው። የሲዳማ ህዝብ በፍጹም ከዛ በኋላ ድርጊቱ ባልታሰበ ጊዜ የተፈጸመ መሆኑን የሲዳማ ሽማግሌዎች ወጥተው አውግዘው ከሌሎች ህዝቦች ጋር ህዝብን የተጎዱት የተባለው በፍጹም ይሄ ሲዳማ ባህል አይደለም፣ ሲዳማ ግን የሚገልጽ አይደለም፣ የተወሰኑ ክፍሎች ያደረጉትን መሆኑን በአጠቃላይ ሲዳማን አይገልጽም ብለው የሁለቱም ወገኖች ቁጭ ብለው በጉባኤ አብረው ያወገዙበት ሁኔታ ነው ያለው እና አንዳንዴ የአድሚኒስትሬሽን መዳከም በሚኖርበት ጊዜ ለግል ጥቅም ፍላጎት የሚንቀሳቀስ ወገን ሊኖር ይችላል። ወይንም እንደዚህ ያሉ ግጭቶች ሲነሱ ጥያቄው ወደኋላ እንዲመለስ የተለያዩ ምክንያቶች ሊኖሩ ይችላሉ። ፖሊስ የራሱን ምርመራ አድርጎ ሲጨርስ የምክንያት መንስኤውን ያሳውቀናል ብዬ ጠብቃለሁ። ሲዳማ 36 ወረዳዎች አሉ። እንደዚህ ያለ ነገር የተፈጠረው 3-4 ቦታ ነው እና ይህንን ለሲዳማ ዙሪያ አጠቃላይ መስጠትም አግባብ አይደለም።
እሺ ዶክተር ሽፈራው ሙለታ በጣም አመሰግናለሁ። ወደ ሌላ ጥያቄ ልሂድ። ይሁን ሰላም የተባሉ ከአዲስ አበባ በርከት ያሉ ጥያቄዎች ልከውልናል። አንዱም ጥያቄያቸው ርዕሰ ከተማዋን የተመለከተ ነው። ሐዋሳን የደቡብ ብሔር ብሔረሰብ ዋና ከተማ የሆነችው እንበል ሐዋሳ የሲዳማም የደቡብም መቀመጫ ትሁን፣ ይሄ በጋራ የመጠቀም ጉዳይ አሁን በአዲስ አበባ እየታየ ያለው ችግር በባሰ መልኩ እንዲመጣ አያግዝም ወይ? ምክንያቱም በደቡብ ብዙ ጠያቂ ብሔሮችና ብሔረሰቦች አሉና ይላሉ። አንደኛ ህዝበ ውሳኔው ስለ ሐዋሳ ምን ይላል የተቀመጠ ነገር ካለ፣ ሁለተኛ ያቶ ይሁን ሰውን ጥያቄ ይመልሱልን።
ሰባንና የሐዋሳን ማነጻጸር ትንሽ የሚከብድ ይመስለኛል። ምክንያቱም በትልቅነታቸውም በአሰፋፈርም በብዙ ነገር በታሪክም ብዙ ነገር ሊባል ይችላል። የሐዋሳን በተመለከተ ግን የነበረው ጥያቄ ምን ነበረ? የሐዋሳ ዕጣ ፈንታ ይባል ነበር ከበፊት ጀምሮ ማለት ነው። ነገር ግን የደቡብ ክልል ምክር ቤት ከአንድ ከሶስት ሳምንት በፊት ባደረገው ጉባኤ በግልጽ ቋንቋ ያስቀመጣቸው ነጥቦች አሉ። ሐዋሳ በሲዳማ ውስጥ ነው የምትገኘው። ስለዚህ የተቀሪነት ጉዳይ ከአሁን በኋላ ጥያቄ የሚሆንበት ጉዳይ አይደለም በሚል ሞሽን ተዘጋጀ። የተዘጋጀው ሞሽን ምንድን ነው የሚለው ተቀሪነቱ ለማን ነው የሚሆነው የሚል ጥያቄ ነበረ። ሞሽኑ ላይ የተቀመጠው ሲዳማ ክልል ነው የሚወጣ ከሆነ ሐዋሳ ከተማ ተቀሪነቱ የሲዳማ ብሔራዊ ክልላዊ መንግስት ነው የሚሆነው የሚል በግልጽ ቋንቋ ተቀመጠ። ሞሽኑ ውስጥ የተካተተው ነገር ቀድሞ የደቡብ ክልል ለምን ያህል ሐዋሳ ውስጥ እንደ ዋና ከተማነቱ መጠቀም ይችላል የሚል ስላልሆነ ነበር። በዚህም የተስማሙበት ነጥብ ለሁለት የምርጫ ጊዜያቶች 10 ዓመት ነው ማክሲመም የሚሆነው። የራሳቸውን አዲስ ከተማ ወይንም መርጠው ቢሮ ተገንብቶ እስኪወጣ ድረስ ሐዋሳ ለሁለቱ ዱዋል ካፒታል ሆና እንድታገለግል ነው የተስማሙት ማለት ነው። ይህንንም በአብላጫ ድምፅ ነው የጸደቀው። ወደ 168 ድጋፍ ባልተሳሳት ወደ 55 መሰለኝ ተቃውሞ። ይህኛው ሞሽን በክልሉ ምክር ቤት ጸድቆ ያለፈ ስለሆነ ከሬፈረንደሙ በኋላ እንደውም ፖለቲካል ሶሉሽን ነው ሐዋሳን የተመለከተ እየተገኘ ነው ማለት የምንችለው አሁን ባለበት ሁኔታ ማለት ነው። ስለዚህ ሐዋሳ ሬፈረንደሙ አሁን ሲዳማ ብሔራዊ ክልላዊ መንግስት ይቋቋም ብሎ በአብላጫ ድምፅ የሚወስን ከሆነ ተጠሪነቱ ለሲዳማ ብሔራዊ ክልላዊ መንግስት ይሆናል። የሲዳማ ብሔራዊ ክልላዊ መንግስት ዋና ከተማ ሆኖ ያገለግላል። ለአስር አመት ይበዛ ለአሁን ያለው ለደቡብ ብሔር ክልልም እንደ መቀመጫ ሆኖ ያገለግላል። ከአስር አመት በኋላ ሙሉ በሙሉ የሲዳማ ብሔራዊ ክልላዊ መንግስት መቀመጫ ብቻ ሆኖ ማለት ነው። አሁን ባለው ሞሽን በተወሰነ መሰረት።
እሺ፣ አመሰግናለሁ ዶክተር ሽፈራው ሙለታ። ዶክተር ሽፈራው በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ናቸው። ስለ ሲዳማ ህዝበ ውሳኔ የላካችሁልን ጥያቄዎች እየመለሱልን ያሉ ናቸው። ሌሎች ምሁራንን ጋብዘን ነበር። አድማጮቻችን ወቅታዊ በሆነው የህዝበ ውሳኔው ጉዳይ ላይ መልስ ለመስጠት ያዳግተናል፣ ጥናቱ ላይ ነው የተካፈልነው በማለት ይቅርታ በመጠየቅ ቀርተዋል ምሁራኑ። እና እንቀጥላለን ከዶክተር ሽፈራው ሙለታ ጋራ። ዶክተር ሽፈራው፣ ሌላ አቶ ይሁን አለም የላኩት ጥያቄ አለ። ህገ መንግስቱን የተመለከተ ነው። ምን ይላሉ? በዋናነት ህገ መንግስቱ ሲዳማ ክልል እንዲሆን ከተወሰነ ተጨማሪ ክልል ስለሚሆን አንቀጽ 47 ሊሻሻል ነው ወይ ወይስ አስረኛ ክልል ሆኖ የህገ መንግስቱን መሻሻል ይጠብቃል? ከተሻሻለ በምን የህግ ማዕቀፍ ነው የሚሻሻለው ይላሉ።
የህግ ባለሙያ ባሉንም ህገ መንግስቱ ላይ በግልጽ ቋንቋ የተቀመጠልኝ ለፌዴራል መንግስቱ ማመልከት ሳያስፈልገው በቀጥታ የፌዴራል መንግስቱ አካል ይሆናል ነው የሚለው አንቀጽ 47 ቁጥር 3 ላይ ይህ በግልጽ ቋንቋ ተቀምጧል። ስለዚህ ህገ መንግስት ማሻሻል የሚያስፈልገው አይደለም። የህግ ባለሙያዎች ራሳቸው አስተያየት ሊሰጡ ይችላሉ። አንቀጽ 47 ቁጥር 3 ላይ ማመልከት ሳያስፈልገው በቀጥታ የፌዴሬሽኑ አካል ይሆናል ነው የሚለው። ስለዚህ ህገ መንግስት መቀየር
አያስፈልግም። ሌላም ጥያቄ አክለዋል ከዚሁ ጋር ተያይዞ ይላሉ አቶ ይሁን ሰላም፣ የፌዴሬሽን ምክር ቤቱም ከክልሉ በተውጣጡ አካላት ስለሚዋቀር የአዲሱን ክልል ተወካዮች መቼና እንዴት በምን ህግ ሊያካትታቸው ነው?
የፌዴሬሽን ምክር ቤት ማለት በፌዴራል ደረጃ ያለው ከሆነ አደረጃጀት አለው። እያንዳንዱ ብሔረሰብ በራሱ አንዳንድ ሰው ይወከላል። በመቀጠል 1 ሚሊዮን ህዝብ ያለው ተጨማሪ አንድ ሰው ያገኛል ነው እንጂ የሚለው ክልሎች በቀጥታ ወከልና ያላቸው አይመስለኝም። ፌዴሬሽን ምክር ቤት በብሔር ብሔረሰብ ነው። ሲዳማ እንደ ሲዳማነቱ አንድ ተወካይ ይኖረዋል። 5 ሚሊዮን እንዳለው ተጨማሪ 5 ሰው ይኖረዋል። በፌዴሬሽን ምክር ቤት 6 የሲዳማ ተወካዮች ይኖራሉ ማለት ነው። ክልል ቢሆንም ባይሆንም ይሄ ነው። በፌዴሬሽን ምክር ቤት አሰራር እንደዚህ ነው።
እንግዲህ ወደ መጨረሻው እየሄድን ነው። ዶክተር ሽፈራው፣ ይሄን ጥያቄ በምናዘጋጅበት ጊዜ ምን አገባው ሌላው ሰው ምን አገባው የሚል አመለካከት አለ። ከዚሁ ጋራ ተያይዞ ይመስለኛል ምርጫ ቦርድም ውይይት አዘጋጅቶ ነበረ። ህዝብ ተጨማሪ ግንዛቤ እንዲኖረው ስለ ሲዳማ የክልልነት ጥያቄ ተጨማሪ ግንዛቤ እንዲኖረው የለም ክልል መሆን አያስፈልግም ከደቡብ ብሔር ብሔረሰብ ጋራ መቀጠል ይሻላል ብለው ሀሳብ የሚያቀርቡ ምሁራንን እንዲሁም ደግሞ አሁን እርሶ እንደዚህ ቀርበው እንደሚያሰዱን ሲዳማ ቀደም ብሎ ጀምሮ ሲጠይቅ ነበረ ይገባዋል የሚሉትን አብሮ አቀራርቦ ለማወያየት እቅድ ነበረው ምርጫ ቦርድ እንደዘገብ ነው። ከሲዳማ በኩል የተሰማው ምንድነው? ማንም አያገባውም እኛ ነን ይሄንን የጠየቅነው ጥያቄ የሚል ነው። እኛም ይሄንን ፕሮግራም ስናዘጋጅ በጣም ብዙ በፌስቡክ እንዲሁም ደግሞ በድምጽ ምን አገባውና ሌላ ሰው የሚል ሀሳብ ልከውልናልና አያገባውም ወይ ሌላው በዛ አካባቢ በደቡብ ብሔር ብሔረሰብ የሚኖረውም ኢትዮጵያዊ ይሁን በተቀረው የኢትዮጵያ ግዛቶች የሚኖር ኢትዮጵያዊ አያገባውም ስለ ሲዳማ?
ጥሩ ጥያቄ ነው። ይሄ አሁን በቅርብ ምርጫ ቦርድ ውይይቶች ለፖለቲካ ፓርቲዎች እና ለሲቪክ ተቋማት አዘጋጅቶ ነበር እና በምን አይነት ሁኔታ ውይይቱ ቀረ የሚለውን የምርጫ ቦርድ ሰዎች የራሳቸው መግለጫ ሰጥተዋል። እሱ ማየት ይቻላል። ነገር ግን ማንም ያገባው ማያገባው የሚለውን በሲዳማ በኩል የነበረው ጥያቄ ነበረው ምንድን ነው? ይሄ ሲዳማ ውስጥ የሚኖሩ ህዝቦችን ማስተማም ሌላውን ሁሉንም በሲዳማ ዞን አስተዳደር ውስጥ ያሉትን ሁሉንም የሚመለከት ነው። ሪፈረንደምን የሚሰጡት እንዲህ ሁሉም ህዝቦች ናቸው። ሲዳማ እና ሲዳማ ተብሎ ሳይለዩ ማለት ነው።
ድምፅ
የሚሰጡት በሲዳማ ውስጥ ያሉትን ድምፅ ይሰጣሉ ማለት ነው። ምርጫ ቦርድ ሲያዘጋጅ የፖለቲካ ፓርቲዎች የሚል ጥያቄ ስለነበረ አንድ ብዥታ ምናልባት ግልጽ ያልሆነ ነገር የነበረው የፖለቲካ ፓርቲዎች ምን አይነቶች፣ ለምሳሌ ሲዳማ ፖለቲከኞች ክልሉን ሲሉ ለምርጫ ሻፌታ አቅርበዋል፣ ከደቡብ ጋር እንቀጥል ሲባል ደሂዴን ጎጆ አቅርበዋል። ስለዚህ እነኚህ ሁለቱ በሲዳማ ውስጥ የሚንቀሳቀሱ ፖለቲካ ኃይሎች ናቸው በአሁኑ ወቅት ያሉት ማለት ነው። እነኚህ ሁለቱ ወገኖች ተቀራርበው ጎጆ ምረጥ፣ ሻፌታ ምረጥ የማለት ህጋዊ መብት አላቸው። ምክንያቱም ሁለቱም ጠላት ስለሚሉ ማለት ነው። ይሁን እንጂ ሌሎቹ ከሌላ ቦታ መጥተው ፖለቲካ ፓርቲዎቹ ውይይት ውስጥ እንገባለን፣ ሲዳማ ውስጥ ምንም አይነት እንቅስቃሴ የሌላቸው ማለት ነው። ለምሳሌ የተወሰነ ህዝብ ተወካይ ጠበቃ ነኝ የሚል መጥቶ የማይሆን ነገር ቢያደርግና ነገር ፈረንደሙ በኋላ በህዝቦች መካከል ጥርጣሬ የሚፈጥር ነገር እንዳይሆን በሚል ምክንያት ይመስለኛል የምርጫ ቦርድ ይህን ጉዳይ በኋላ ላይ የሰረዘው እንጂ የሲዳማ ወገን ለመከራከር አብሮ ለመቅረብ ስላልፈለገ አይደለም። ለምሳሌ አሁን ይህ ነገር ከተሰረዘ በኋላ ነው እኔ አንቺ ፕሮግራም ላይ የቀረብኩት እና በሲዳማ በኩል ያለ ማስረዳት የቀረብኩት ማለት ነው። ሌላኛው ተከራካሪ አልፈልግም ብሎ ቀረ እንጂ ሲዳማ በሩን ስለዘጋ አይደለም። አሁንም ቢሆን በቀሩት የምርጫ ክስተፋ ጊዜ ሌላው የፈለገውን ጎጆ ምረጡ ሲል አግባብ የሆነ የሚመለከተው የፖለቲካ ፓርቲ ማለትም ደኢህዴን የመቀስቀስ ህጋዊ መብት እንዳለው በደንብ ይገነዘቡታል እና በዛ አይነት መልኩ ቢታይ ምን ይመላሽ።
እሺ፣ ስላብራሩልኝ አመሰግናለሁ ዶክተር ሽፈራው። ነገር ግን አሁን እንደጠቀሱት እንግዲህ ደኢህዴንም መቀስቀስ ነበረበት ጎጆ ምልክቱን ይዞ። አሁን ይሄንን ውይይት የምናካሄደው አርብ ማለዳ ነው። እስከ ዛሬ ድረስ በዌብሳይቶች እንዲህ በቲሸርት ላይ ነው እንጂ ደኢህዴን ወጥቶ እንደ ሲዳማ ተቃዋሚ ፓርቲዎች ሲቀሰቀስ አላየንም ጎጆ ይዞ። ለዚህም ይህንንም ግልጽ ሊያደርጉልን ይችላሉ? ፍርሃት አለ ይባላል፣ ፍርሃት አለ ሰው እንዳይጠቃ። ምርጫ ደግሞ ከፍርሃት ነጻ በሆነ መንፈስ ነው አይደል እንዴ መካሄድ ያለበት? ምርጫ ከተባለ ከሁለት ነገር ነው አንዱን የሚመርጠው። ቅስቀሳ ታዲያ በግልጽ የማይካሄደው ለምን ይመስሎታል?
ይህንን ጥያቄ ትዝታ ደግሞችን ብትጠይቂ ደስ ይለኛል። ቅስቀሳ ለምን እንዳላካሄዱ ለምን እንዳካሄዱ ፍርሃት ያልሽው በፍጹም እንደዚህ ያለ ነገር ያለ አይመስለኝም። እንደውም በስዳማ በኩል ሁሉም መጥቶ ሀሳቡን ይግለጽ። ምክንያቱም አሁን አንቺ እንዳስቀመጥሽው ሬፈረንደምም ከምርጫ አይነቶች አንዱ ስለሆነ ህዝቡ በደንብ ተገንዝቦ ነው ድምፅ መስጠት ያለበት። በዚህ በሲዳማ በኩል ማንም ሌላውን አትምጣ ብሎ እየገፋ የለም። ምናልባት እኔ አልቀሰቀሱም የሚለውንም ማለት አልችልም፣ ምክንያቱም የመቀስቀስ መጠኑ ሊለያይ ስለሚችል ማለት ነው። ምናልባት በደኢህዴን በኩል የተወሰደ ብዬ መገምተው ሁለት ነጥቦች አሉ። አንድ ፖለቲካሊ ቀድመው ውሳኔውን በጉባኤያቸው ወስነዋል። 1-55 የሚለውን ምናልባት ካስታወሱ ሐምሌ መጀመሪያ ሳምንት ላይ ማለት ነው። ስለዚህ 1-55 የሚለውን ሲወስኑ ሲዳማ አንድ ክልል ይዛል፣ ሌሎቹ አንድ ላይ ይሆናሉ የሚል አንድምታ አለው ይሄ። ስለዚህ ፖለቲካ ውሳኔያቸውን መቃረን እንዳይሆንባቸው በሚል ብለው ሊሆን ይችላል። በሌላ በኩል ሲዳማ ህዝብ ፍላጎቱን በተለያየ ጊዜ ሲገልጽ ነበረና አመቱ ሙሉ ብዙ አይነት በተቃራኒ የነበሩ ቅስቀሳዎች ስለነበሩ እኒህ ቅስቀሳዎች የሲዳማን ህዝብ የክልል ጥያቄ ከመጠየቅ ወደኋላ መለሱትምና ውጤቱን ብንቀሰቅስም በአጭር ጊዜ ስለለውጥ ምናመጣ አይደለንም ብለው ምን አስበው ሊሆን ይችላል። ይህ ሁለቱ የኔ ራሴ የግል ግምቶች ናቸው።
እሺ፣ በጣም ነው የማመሰግነው ዶክተር ሽፈራው ሙለታ በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር። ከአድማጮቻችን ለቀረቡ ጥያቄዎች መልስ ስለሰጡን አመሰግናለሁ። በአድማጮች ስም
እኔም ስለጋበሽ አመሰግናለሁ። ስለዚህ
እንግዳችንን የአዲስ አበባ ዩኒቨርሲቲውን የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታን ለጊዜያቸው እናመሰግናለን። አድማጮቻችንም ለተሳትፏችሁ፣ በሌሎች ፕሮግራሞቻችንም እንዲሁ ተሳተፉ። አድማጮች አሁን ወደ ተከታዩ ቅንብር ልሰዳችሁ።